ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 4 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ዋናው ግባችንን የህዝብን ፍላጎት አንዘንጋ በሚል ርዕስ ከፍኖተ ዲሞክራሲ የተላለፈውን የዕለቱን ሐተታ እናሰማለን። በተከታታይም ሌሎች ከዝግጅት ክፍላችን የቀረቡ ሐተታዎችን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ሞያሌ ውስጥ በገሪና በቦረና ብሔረሰቦች መካከል ከሁለት ቀን በፊት የተጀመረው ግጭት የቀጠለ መሆኑ ተነግሯል። በግጭቱ በርካታ ንብረት የወደመ መሆኑን የአይን እማኞች ሲገልጹ ቁጥራቸው ቀላል ያልሆነ ዜጎች ወደ ኬንያ ተሰደዋልም ተብሏል። በገሪና በቦረና ብሔረሰቦች መካከል ለዓመታት ግጭቶች ሲካሄዱ የነበሩ መሆናቸው ግልጽ ሲሆን በየጊዜው በርካታ ህይወት መጥፋቱና ንብረት መውደሙም ይታወቃል። የጨካኙና የጸረ ኢትዮጵያው መለስ ዜናዊ የቅርብ ረዳትና አገልጋይ የነበረው በረከት ሰሞን በደብረ ማርቆስ ከተማ ከፍተኛ ውርደት እንደደረሰበት ተነገረ። በረከት ሰሞን ከተማዋን ለመጎብኘት በሚል ሳቢያ አንድ ትልቅ ሆቴል ውስጥ እንዳረፈ የከተማው ነዋሪዎች ከሆቴሉ ፊት ለፊት ሰልፍ በማካሄድ በረከት በህዝብ ለተወከሉ የአገር ሽማግሌዎች ተላልፎ እንዲሰጥና ህግ ፊት እንዲቀርብም ጠይቀዋል። ተሰላፊዎቹ ይህ እስኪሆን ድረስ ሆቴሉን ለቀው እንደማይሄዱ ተናግረዋል። በስፍራው የበረከትን መኪና ህዝቡ እንዳቃጠለትም ታውቋል። የምስራቅ ጎጃም ዞን የኮሚኒኬሽን መምሪያ ኃላፊ በረከት ደብረ ማርቆስ ገብቷል የተባለው ዜና የተሳሳተ ስለሆነ ህዝብ እንዲረጋጋ የሚል መልእክት በአማራ ቲቪም ተናግረዋል። ማክሰኞ ሐምሌ 3 ቀን የሶማሊያው አካባቢ ሹም አብዲ ኢሌ በኦጋዴን እስር ቤት የነበሩ እስረኞችን የፈታ መሆኑና እስር ቤቱን ወደ መስጊድ እንደሚለወጠው በይፋ ተናግሯል። በአካባቢው ካሉ የአይን እማኞች በተገኘው መረጃ መሰረት ጥቂት የቀድሞ ባለስልጣኖችና በአካባቢው የሚታወቁ ግለሰቦች ከመለቀቃቸው በስተቀር አብዛኛው አሁንም እንዳልተፈቱ ለማረጋገጥ ተችሏል። አብዲ ኢሌ በተመሳሳይ መልክ ባለፈው የካቲት ወር 1500 እስረኞች ፈትቻለሁ በማለት በመገናኛ ብዙሃን ያሰራጨው ዜና ሐሰት ሆኖ መገኘቱን፣ የፈታቸው ቁጥር ከመቶም ያልበለጡ መሆናቸውን፣ ብዙዎቹን መልሶ እስር ቤት ያስገባቸው መሆኑ ይታወቃል። አብዲ ኢሌ ስለ እስር ቤት ሁኔታና ስለ እስረኞች መፈታት አስመሳይ መግለጫ ለመስጠት የሞከረው ባለፈው ሳምንት መጨረሻ ላይ ሂዩማን ራይትስ ዎች የተባለው የተቋሙ የተሰሩትን ግለሰቦች በማነጋገርና መረጃ በማግኘት በኦጋዴን እስር ቤት ውስጥ እስረኞች በከፍተኛ ደረጃ እየተሰቃዩና ግብረሰይ እየተፈጸመባቸው መሆኑን ዝርዝር ዘገባ ከወጣ በኋላ ነው። ረቡዕ ሐምሌ 4 ቀን የአካባቢው ተወላጆች፣ ምሁራንና ሽማግሌዎች በኦጋዴን እስር ቤት እየተፈጸመ ስላለው ግፍ ጋዜጣዊ መግለጫም ሰጥተዋል። በጌዲዮና በምዕራብ ጉጂ ዞን ነዋሪዎች መካከል በተፈጠረ ግጭት ምክንያት ከቤት ንብረታቸው የተፈናቀሉትን በቁጥር ከአንድ ሚሊዮን በላይ የሆኑት ዜጎች ለመርዳት 118 ሚሊዮን ዶላር እንደሚያስፈልግ ተገለጸ። ገንዘቡ ለተፈናቃዮቹ የምግብ እርዳታ ለማድረግ፣ የንጹህ መጠጥ ውሃና የመጸዳጃ አገልግሎት ለመስጠት ያስፈልጋል። እርዳታውም በተለያዩ ዓለም አቀፍ የተራድኦ ድርጅት አማካኝነት ለመሰብሰብ የታቀደ ሲሆን እስካሁን የተሰበሰበው 7 ሚሊዮን ዶላር ብቻ ነው። የሀገራችን የፖለቲካ ሁኔታ በቅርቡ የሚከታተሉ አጥኚዎች በዜጎች ማለትም በአዲሱ ሹም ደጋፊዎች ዘንድ የሰፈነውን ዥንብር አንስተው ተችተውበታል። የሹሙን ተክለሰውነት የሚወድሩ በስተው ቁም ነገርና መቅደም ያለበት ግዳጅና ስምሪት እየተረሳ ነው ያሉ እነዚህ ተቾች በአሁኑ ጊዜ ሁሉም የፖለቲካ ስረኞች ይፈቱ የሚለው ዘመቻ በሁሉም መልክ ማፋፋም ሲገባ ከቅጀት ሊደመር የሚገባውን አዲሹም የኖርዌይን የኖቤል ሰላም ሽልማት ይሰጥልን ጮት ከንቱና ያለቦታው የተነሳ ነው ብሎታል። ያድሽም ደጋፊዎች ለሰውዩ ድጋፍ ለማስከኘት ብዙ ያሰዘናዎች መልቀቅ ማቆም አለባቸው አሉ። እነዚህ ታዛቢዎች ከዚህ ቀደም ፕሬዝዳንት ትራምፕ የሹሙን ስም አንስቶ ያሞገሳስ መስለው በፌስቡክ የለጠፉት በሐሰት የተቀናጀ ምስል የሚያስገምትና አጓጉል የሆነ ውሸት ነው ብለዋል። አዲሱን ሹም በሰራውና በዚያው ልክ እሰየው ማለት ሲገባ ባልሰራው ግን የሐሰት ዜናን አሰራጭቶ ድጋፍ መፈለግ የሚያሳፍር ነው ያሉ እነዚህ ክፍሎች ጠቃሚና ገንቢ ውይይትን በተክለሰውነት የትንግርት ዜና ማፈል ለኢትዮጵያ መቼም አይጠቅማትም ሲሉ ማሳስበዋል። አዲሱ ሹምና አስተዳደሩ ሶስት አምባሳደሮችን ይመለሱ ብለዋል። በተባለው መሰረት ይሁን አይሁን ባይታወቅ አምባሳደር ተቀዳለሙ ወደ ሀገር መመለሱ ታውቋል። አብረውት እንዲመለሱ የተጠየቁትና አዲሱ ሹም ተጻራሪዎች የተባሉ የካናዳው አስቴር ማሙና የአሜሪካው ካሳ ተክለማርያም ግን እስካሁን አልተመለሱም። ካሳ የአዲሱ ሹም የአሜሪካ ጉብኝት ያዘጋጀው ነኝና ልጨርስ አለ ሲባል ወደድ መሬ ነበረችው አስቴር ማሙ ግን ምንም እንኳን ወዳጁ አባዱላ አሁንም በስልጣን ላይ ቢሆንም መመለሷ አጠራጣሪ ነው ተብሏል። በተያያዘ ዜና ባለፈው ሰሞን ከአሜሪካ ወደ አዲስ አበባ የዘለቁና ጥያቄን ያስነሱ ግለሰቦች ወደ አሜሪካ መመለሳቸው ሊታወቅ ችሏል። ስጋት ይደረስባቸው ወይ ተጠበቁት ሳያገኙ ቅሩ አለበለዚያ ለጥቂት ቀናት ብቻ ይሄዱ ይሁኑ እስካሁን አልታወቀም። በአንጻሩ አማራና ክርስቲያን በሚንጫ ማረግ ነው ያሉ ጽንፈኞች ኢትዮጵያ ውስጥ በነጻ ገብተዋል። የሻቢያ ፖለቲካል ኢኮኖሚ ክፍል ኃላፊዎች በኢትዮጵያ የሻቢያን ፖለቲካና የኢኮኖሚ ጥቅም ያስጠብቁ የሚላኩትን ትምህርትና ስልጠና መስጠት ጀምሯል የሚል መረጃ ተሰራጭቷል። በ1983 ተፈጽመው የነበሩ ስተቶች በሚል ርዕስ ላይ የማነገብረ መስቀል የማነገብረአብና ኢኮኖሚ ኃላፊ ሀጎስ ይናገራሉ ተብሏል ያሉ ክፍሎች አዲስ አበባ ተወልደው ያደጉ የሻቢያ ካድሮች ግንባር ቀደም ይናኖራቸዋል ተብሏል።
ለዛሬ ያለን ዜና በዚሁ ተፈጸመ። ዋናው ግባችንን የህዝብን ፍላጎት አንዘንጋ። የብዙ ሺህ ዜጎች ደም ፈሶ ሲካሄድ የነበረው ትግል የወያኔን አገዛዝ ለማስወገድ ነበር። የኢትዮጵያን ሉዓላዊነት እውን ለማድረግ ነበር። ዴሞክራሲያዊ ሽግግርን በሁሉ አገር ወዳድ ኃይሎች አቀፍ አማካይነት እውን አድርጎ ህዝባዊ መንግስትን ለዘመናት የታገልንለትን ለማምጣት ነበር። ይህ እንዳይሳካ አሜሪካና ወያኔ ለአመታት ታግለውናል። የኢትዮጵያ ህዝብ የራሱ መንግስት ማግኘቱ የነሱን ጥቅም የሚጻረር ነበርና ነውና። በመሆኑም ትግሉን ለማኮላሸት ሰፊ ሴራ ተጠንስሶ በአዲስ አበባም በዋሽንግተንም ብዙ ስብሰባዎች ተካሂደው ትግላችንን ባጭሩ የሚቀጭ ዘዴ አገኙ። ዛሬ ተላላ ዜጎች እንደ ተጠበቀው አዳኝ ነፃ ውጪ ብለው በትግላችን ላይ ሳይሆን በግለሰብ ላይ እምነት እንዲጥሉ መደረጉ ለዚህ ሴራ መሳካትም መረጃም ነው። ምን አገኘን? ምን ውጤት ታየ? የህዝብ ትግል ያናጋው ወያኔ በተወሰነ ደረጃ እረፍትን አገኘ። በተወሰኑ አካባቢዎች ትግል ቆመ። ሁሉም እስረኞች ይፈቱ ሲባል ሲጠየቅ ቆይቶ ይኸው ባለፉት 3 ወራት ቀዳሚ ያልሆኑ ጉዳዮች ሲከናወኑና መሰል በልጭልጭ እርምጃዎች ሲወሰዱ ሁሉም የፖለቲካ እስረኞች ከቶም አልተፈቱም። ጸረ አማራው የማጥቃትና የማፈናቀል እርምጃዎች ቀጠሉ እንጂ አልቆሙም። ሹሙ በዙሪያው ወንጀለኞችና የታወቁ ጸረ ህዝቦችን ሰበሰበ እንጂ ሁሉን አገር ወዳድ ኃይሎች ለመሰብሰብና ወደ ሽግግር ምስረታ ሊጓዝ ምንም ፍላጎት አላሳየም። እውነቱ ይህ ነገር ከተባለ እሱም ሆነ ጭፍሮቹ ሽግግር መንግስት ማለት የስልጣን ጥም ነው፣ ስህተት ነው፣ መሰረታዊ ለውጥ ሳይመጣ ባለትንግርቱን ግለሰብ በወያኔያዊ ምርጫ ለስልጣን እናብቃው እየተባለ ነው። አዲሱ ሹምም ሆነ አሜሪካ ሁሉን አቀፍ የሽግግር መንግስት መመስረቱን ይቃወማሉ። አዲሱ ሹም ብዙ ሲናገርና ሲለፈፍ አንድም ጊዜ የሽግግር መንግስት ይመሰረታል ሲል አልተደመጠም። እንደ ስፋት ነጋ መቼም አይመሰረትም ለማለት ድፍረት ባይኖረውም ጦሩና ጸጥታው ፖሊሱ አሁንም በወያኔ ቁጥጥር ስር ነው። አንገብጋቢ የሆነውን የኢኮኖሚ ቀውስና ችግር መፍትሄ ለመስጠት ሊወስድ የወሰነው እርምጃ አንድም አስቂኝ ሲሆን አንዳንድ ብር ጨምራችሁ በየቀኑ አዋጡ፣ በሌላ በኩል ደግሞ አገራችንን ለአሜሪካና ለሻዕቢያ በርግዶ ከፍቶ ለማስበዝበዝ የታቀደ የህዝብን ቅርስ ለግል ባለሀብቶች ለመሸጥ የተቃኘ ነው። አገርና ህዝብን የጎዱትን ለመንከባከብ የምህረት አዋጅ ሲዘጋጅ በግብረ ስየል አካለ ስንኩል የሆኑትን ለመርዳት ሆነ ወንጀለኞቹን ለመቅጣት የሙስና ጭምልቆችን ለማሰር ከቶም ቅንጣትም ፍላጎት አልታየም። አዲሱ ሹም የመጣነው ህገ ወያኔን ለማስከበር ነው ባይ ሲሆን ከባዶ ዲስኩርና አጉል ተስፋ መገባ ባሻገር መወሰድ ያለባቸውን ወሳኝ ጸረ ወያኔ እርምጃዎች ሲወስድ አልታየም። ወሳኝና አስፈላጊ አገር አድን እርምጃዎችን ህዝብ በሚፈልገውና በሚደግፈው መሰረት መውሰድ ሲገባው፣ የህዝብን ፍላጎትና ጥቅም አስቀድሞ መገኘት ሲገባው የባዕድ ምክርና እዝ ተከታይ በመሆን ዘላቂ ሊሆን በማይችል የተክለ ሰውነት ኮረኮንች ላይ እየተጓዘ መሆኑም ይታያል። ፖለቲካ በኢትዮጵያም ሆነ በመላ አፍሪካ በፍቅር ሃይማኖታዊ ሰበካ መሰረት የሚካሄድ አይደለም። ፖለቲካ በአብላጫው ጨካኝ የሆኑና አምባገነናዊ ዝንባሌ ያላቸው ግለሰቦችና ቡድኖች በወንጀልና በደም ታጅበው ተቃዋሚን ገድለው ስልጣን የሚይዙበት ሂደት ነው። መውቡቱ በኮንጎ ሉሙምባን ገሎ ፒየር ሙለሊን ምህረት ብሎ አስገብቶ ይዞ ሰቅሎ ሰፊ ብዝበዛ አካሂዶ ለአመታት የቆየበት ነው። ሙሰቪኒ፣ ካጋሜ፣ ሙባረክ፣ ቤናሊ፣ ቡመዲን፣ አራፕ ሞይ፣ ኦማር ገሌ፣ ኦማር በሽር ሁሉም በጉልበትና በደም ተጨማልቀው ለስልጣን የበቁ ናቸው። አዲሱ ሹምም የወያኔ ወታደርና አመራር አባል ሆኖ በወያኔ ወንጀል ተካፍሎ ለባዕድ ተጎንብሶ እዚህ የደረሰ ነው። ብዙዎች ባለው ሃይሃይታ ሊሰሙት የማይፈልጉት ሐቅ ነው። ስንነግራቸውም ውግዘትን ቢያወርዱብን ሐቁን ከመናገርና ውርድ ከራሴ ማለታችን አይቀርም። ይህ ሁሉ ጫጫታ ይተናል በወያኔ ታንክና ጥይት። ደገፍን ባይ ባዳንም ሽብረክ ብለው ጥቅማቸውን ከግለሰብ ጋር ሳይሆን ስልጣን ከያዘው ጋር ያደርጋሉ። አሜሪካ በ1983 በ1997 ባገራችን እንዲሁም በግብጽና በሌሎች አገሮች አይተናታል። አገር ወዳድ ኃይሎችን ለኢትዮጵያ የሚበጅ መፍትሄንም ከቶም ፈላጊ እንዳልሆነች ደግሞ ክርክር የሚከጅለን ሊኖር አይችልም ባይነን። የለውጥን ሂደት መሰረት ለማስያዝ ህዝብም የትግሉም የስልጣንም ባለቤት መሆን ይገባዋል እንጂ የሆነ ግለሰብ በጸያፍ ተክለሰውነት በላያችን ይሰብር ዘንድ መፍቀድ ማለት አይደለም። ከመቶ ሺህ በላይ ዜጎች ውድ ደማቸውን የገበሩለትን የኢትዮጵያ መሬት ተክለስልሶ ለኢሳይያስና ሻቢያ ማስረከብ ሰላምም ለውጥም አይደለም። አገርን እያስረከቡ ፍቅርና ሰላም መስበክ የአገር ወዳድ ምርጫና አቋም ሊሆን አይችልም። ስለዚህም መፍትሄው ሁሉን አቀፍ የሽግግር መንግስት ምስረታ ሂደትን መጀመር ነው። ይህን አቋማችንን የሚጋሩ ኃይሎችና ዜጎች ከቀን ወደ ቀን እየጨመሩ ነው። አዲሱ ሹም እውን የህዝብ ወዳጅ ከሆነ ለምንስ የህዝብን ድምፅ አፍኖ የራሱን ስልጣን ለማደላደልና አገራችንን ሊጎዱ ከሚፈልጉ ባዕዳን ስር መውደቁን መረጠ? ጥያቄያችን ግልጽና የህዝብም ነው። ሁሉም የፖለቲካ እስረኞች በአስቸኳይ ይፈቱ እንላለን። ኢህአፓን አግልሎ ማጥቃት የሚለውን የአሜሪካ አቋም በስራ ለማዋል ከመነሳት ይልቅ የኢህአፓን እስረኞች ፈቶ ወይም ተገድለው ተፈሽተው ከሆነም ሐቁን ተናግሮ ድርጅቱም ሆነ ሌሎች በአገራቸው ጉዳይ ሊኖራቸው የሚገባውን ድምፅ ማስከበር፣ የህዝብን እኩልነት መብት ማስከበርን ማስቀደምና ጽንፈኞችን፣ ጠባቦችን፣ አማራ ገዳይ ፎካሪዎችን ማሰባሰቡን ማብቃት ማክተም፣ የህዝብን ንብረት ለባዕዳን ለመሸጥ አለመሽቀዳደም፣ ሁሉን አቀፍ የሽግግር መንግስት ምስረታ ሂደትን መጀመርና እየጎላ በመምጣት ላይ ካለው የወያኔ የመመለስ እርምጃ ሆነ ከግለሰብ አምባገነንነት አገራችንን መከላከል ማዳን። እነዚህ ቀናና ገንቢ ህዝባዊ እርምጃዎች በሐቅ መወሰድ ከጀመሩ ሁሉም ዜጋ ደጋፊ ሆኖ ለህዝባዊ ትግሉ ደጋፊ በመሆን ገና ያልተመታውን ወያኔ ሊቋቋም ይችላል። በመካሄድ ላይ ያለው የተክለሰብ ስልጣን ሂደት ጥቃት ሲመጣበት መቋቋም የሚችል አይደለም። እንደ ጤዛ ይተናል። ቀደምም ያየነው በምጸት ልንቀበለው የተገደድነው ነው። አዲሱ ሹም ወደ አሜሪካ በዚያ ያሉ ትውልድ ኢትዮጵያውያንን ሊያገኝ ይመጣል ተብሏል። ይህ የተክለሰቡን ጫጫታ ለማሳየት የሚጠቅምና በአሜሪካ ሴኔት ሊደነገግ የነበረውን ወያኔን ጎጂ ህግ ያስቆማል እንጂ ሌላ ፋይዳ አያመጣም። የሹሙን ስም እየጠሩ የሚጮሁትን እናያለን እንጂ ከለውጥ ሂደትና ከህዝብ ስልጣን መረጋገጥ አንጻር ምንም አይፈይድም። ህዝባዊ መንግስት ብለው ሲጮሁ የቆዩ ዜጎች ለግለሰብ ስልጣን ሲጮሁ ማዳመጡም የሚያሳዝንም የሚያሳፍርም ነው ብንል ስህተት አይሆንም። በአገር ላይ ተከትሎ ወይም ቀጥሎ ለሚመጣው ጉዳት ሁሉ ተጠያቂ ይሆናሉ። በአዲስ መልክ እየተደራጀ ያለው ጸረ አማራ ጸረ ኢትዮጵያም ብሔረሰብ ጥላቻን መሰረት ያደረገ ሂደት ለሚያመጣብንና ለሚፈራው እልቂትም ተባባሪ ተብለው የሚወገዙ ይሆናሉ። በሰማዕት ደም ቀለዳችሁ ቢባሉም ሲያንሳቸው ነው። ሁሉን አቀፍ የሽግግር መንግስት ሂደት ይጀመር። ሁሉም የፖለቲካ እስረኞች ሳይውል ሳያድር ይፈቱ። ጸረ ወያኔ ትግላችን ተፋፍሞ ይቀጥል።
አጉል ነው አጉል ነው አጉል ነው አጉል ነው። አጉል ነው በራስ መተማመን አጉል ነው አጉል ነው አጉል ነው
ወርቅ ላበደረ ጠጠር እህል ላበደረ አፈር ያባ ከተመሰረተ ጊዜ ጀምሮ የታገለው ለሀገራችን ለኢትዮጵያ ነው። የከፈለውንም መስዋዕትነት ታሪክ መዝግቦ በክብር አስቀምጦታል። ራሱን የኢትዮጵያ አብዮታዊና ህዝባዊ ፓርቲ ብሎ የሰየመውም ለስር ነቀል ለውጥ የቆመ በመሆኑ ለኢትዮጵያ የሚታገል ድርጅት በመሆኑ ዓላማውም ህዝባዊ ስለነበረና ስለሆነም ነው። ህዝባዊ አብዮታዊና ኢትዮጵያዊ ነበር ነው። ይህ ሐቅ ሆኖ የቀጠለ በመሆኑም ታሪክ የተላበሰን ስም ቀይሩት ለሚሉት አዛኝ መሰል ቅቤ አንጓቾች ምን ጊዜም ጆሮ ሰጥተናቸው አናውቅም። ያባ በጽናት ለሀገራችን ለኢትዮጵያ ከታገለው አያሌ ትምህርት ሊቀሰም ሲገባ ይህን ድርጅት በማውገዝ በማጥላላትና ከትግል መድረክ ለመነጠል ለማራቅ የሚዘምቱ ከይሲዎች አሁንም አሉ። ጉዳያችን በመኖራቸው ላይ ሳይሆን ለምን በሚለው ላይ ነው። ያባ አብዛኛው ችግር የመጣበት ለኢትዮጵያ በመቆሙና አገር ወዳድ በመሆኑም ነው። በአጼው ዘመን በአገራችን የበላይ ተቆጣጣሪ የነበረችው አሜሪካ በኢትዮጵያም ሆነ በመላው አፍሪካ ሚናዋ የወራሪና በዝባዥ የኢምፔሪያሊስት በመሆኑ ገና ከመጀመሪያው ተቃውመናል። ከአገራችንም ውጣ ብለናል። የደቡብ አፍሪካን አፓርታይድ በመደገፏ፣ እነ ሉሙምባን በመግደሏ፣ ንክሩማህን በመገልበጧ፣ ቪየትናም ላይ አሰቃቂ ወረራ በማካሄዷ፣ በሊባኖስ፣ ጓቴማላ፣ ሳን ዶሚኒጎ ሳይቀር ያደረጉትን አሰቃቂ ጣልቃ ገብነት አቁሙ በሚል ታግለናል። ዋናው ግን አገራችንን በተመለከተ የነበረን አቋምና አሜሪካ የነ መንግስቱ ንዋይንም መፈንቅል በማክሸፍ የተጫወተችውን አሉታዊ ሚናም ወዘተ ያክትም ማለታችን ነው። በኤርትራ በአስመራ የነበረውም የቃኘው ጦር ሰፈር ከሀገራችን እንዲለቅም ጠይቀናል። አሜሪካ በአንድ በኩል የኢትዮጵያ ወዳጅ መስላ በውስጥ ደግሞ ከሻቢያ መሪዎች ጋር ስትመሳጠር እንደነበር የሚዘነጋ አይደለም። የካቲት አብዮት ሲፈነዳም የአሜሪካ የበላይነት ሚና አከተመ። ለዚህ ክስተት በኃላፊነት አሜሪካ የምትከሰው ኢህአፓን ነው። በሲአይኤ ፋይሏ የያዘችው ቂምም እየታደሰ እነሆ እስከ ዛሬ የሁኔታዎች ለውጥ ቢኖርም ጸረ ኢህአፓ አድርጎ ቀይሷታል። አገር ወዳድ ትግላችንንም ለማክሸፍ ስትጥር በዋና ደረጃ ድርጅቱን ማጥቃት ተልእኮዋ ሆኖ ቀጥሏል። የኢትዮጵያን ሉዓላዊነቷን ሊቀሙ ሊነጥቁ የሚፈልጉ ኃይሎች ሁሉ ድርጅታችንን በጠላትነት ፈርጀው ማየታቸው አላከተመም። በቅርብ በጎረቤት ያሉት ደግሞ የራሳቸው ጸረ ኢትዮጵያ ስምሪት ጸረ ኢህአፓ ያደርጋቸዋል። ከነዚህ ሁሉ ጋር ዝምድና ማድረጉ መቀራረቡ የኢትዮጵያን ጥቅም አሳልፈን እንድንሰጥ የሚያደርግ በመሆኑ ደርግ የፈለገውን ቢቀባጥርም የአረብ አገሮች ወዳጅ ልንሆን አልፈቀድንም። እነሱም በጥላቻ አዩን እንጂ እንደ ከሃዲ ወያኔ ሊረዱን አልተነሱም። እስራኤልም ብትሆን ከአጼውም ከደርግም ወዳጅ ስለነበረች የድርጅታችን ወዳጅ ሆና አልተገኘችም። ቤተ እስራኤሎችን ለማጓጓዝ የተደረገውን ጥረት ልናከሽፈው ስንችል
بهزب فكاد تالكاسان نغبا متواجه نمنكوا ياسك ايراتا قواميل لم فالام بغل سيني ساياس ودا جنتوانا سايتا يراسوان بهراوي تكمسكة تبكتش يجيبيا اتافنتا قدايوان دالونا مارغاد قالتش ويانين ان امريكا نانجريز لسلطان كابكوبوالا بها بايتا مكرون سرويياني تغل لماكشف بكتتام بسلايو تشاتشو ماما كانينت በአካባቢ ያሉ መንግስታትና የደቡብ ሱዳን አማጽያንን በማስፈራራት ለወያኔ አጋር ሆነው ቆመው ትግላችንን አደናቀዋል። አሜሪካ ለወያኔ ስገዱ የተወሰነ መቀመጫ እንደኦነግ ተቀበሉና እጅ ስጡ ያለችው ብንቀበል ኖሮ ይህ ሁሉ ጸረ ሀፓ ዘመቻ በተቀናበረ መልክ ባላጠቃን ነበር። ቀደም እንዳልነውም ለሻቢያም ለሶማሊያም ታዛዥ ሆነን ኢትዮጵያን ብንክድ ኖሮ ምናልባትም ስልጣን ይዘን የኢትዮጵያን ህዝብ የምናስለቀሰው እኛ በሆነ ነበር። ትግላችን ደግሞ ለግል ስልጣንና ለሆድ ባለመሆኑ ማንኛውንም ጸረ ኢትዮጵያ አማራጭ እንብኛልን እንጂ አልተቀበልንም። ዛሬም እና አሜሪካ ወያኔን በመጋዣነት አሰማርተው አገራችንን ሲጎዱ እየተቃወናቸው እንጂ እየሰገድንላቸው አይደለም። ያፓን ከብዙ ቅጥረኛ ኃይሎችና ቡድኖች የሚለየው በምንም ሁኔታ በአገር ጉዳይና ጥቅም ላይ ሊደራደር ዝግጁ አለመሆኑ ነው። ይህን በዚህ ካጠቃለልን ዘንዳ የአገር በቀሎቹ ጋር መለስ ስንል በአብዛኛው ፍርሃት የሚቃኛቸው መሆኑን ማስረገጥ እንፈልጋለን። አዎ ፍርሃት። ያፓና ህዝብ አሸናፊ ከሆኑ ሂሳብ ያወራሩዱብናል በሚል ብርካስ ያሽ ፍርሃት። ወያኔ የደርግ ርዝራዥ ወንጀለኞች እንዲሁም ባንዳና ከሃዲዎች ነጋጠባ የሚያቃዣቸው ይህ ነው። ድርጅቱ ህዝብ ይዞ ይበቀልናል ፍራቻ። ኢህአፓ ከመሸነፍ ወያኔ ከተጠልብን ሲሉ የተደመጡ ኮሎኔሎች ጥቂት አይደሉም። በድርጅቱ በኩል ራሱን ቢሆን በህዝብ ሊከሰስ መቻል አለበት የሚል ከመሆኑ በላይ ንሳ ገብቶ ከህዝብ ይቅርታን መጠየቅ መፍትሄ እንዲሆን የቂም በቀልና ደም መፋሰስ ጊዜ እንዲያከት ዋና ፍላጎቱ መሆኑን ደጋግሞ ገልጿል። ለሀገር ሲልም ከጠላቶቹ ጋር አብሮ ታግሏል። ይግን ለወንጀለኞቹ አስተማማኝ ሆኖ አልተገኘም። ለህዝብ ቆምን ብለው ሲገሸሩ በዚያው ልክ ያን የከፋ የገለማ ጸረ ሀፓነታቸውን አድሰው ይቀጥላሉ። ወርቅ ላበደረ ጠጠር እህል ለሰጠ አፈር። ድርጅቱ ወያኔን ጸንቶ በመታገል የህዝብን አመጽ እሳት ለኩሶ መቆየቱን ለማወቅ ደግሞ ስዩም መስፍን ወይም የወያኔ የታሪክ መምህር እስኪነግሩን እስኪከሱ መጠበቅም አስፈልግ ያልነበረም። በደርግም በወያኔም ኢህአፓ ለኢትዮጵያ መስዋዕትነትን ከፍሏል። የከፋፋይና ገንጣይ ጸረ ኢትዮጵያ ኃይሎች ሰለባ ሆኖም ቆይቷል። የኢትዮጵያን መዳከም መከፋፈልና መገነጣጠል ተቃውሞ ለአመታት ስለታገለ የመገንጠሉ አማራጭ የማይሰራና በኤርትራም እንደታየው የማይበጅ መሆኑን ጫና ሰተንም ስለቀረብ የዚህ መጥፎ ምርጫ ቀንቃኞች አሁንም እየዘመቱብን ነው። የሀገር ጥቅም ገደል ይግባ ብለንም ከግብጹም ከሌላውም ሁሉ ጫማ ስር ተደፍተን አገራችንን ልንጎዳ ብንስማማ ማንንም የሚነካን አይኖርም ነበር። ይህን መልከስከስ ግን ታሪካችንም ሰማዕትም አልፈቀዱልንም። ትግላችን ህብረት ትብብርን ጠያቂ ነውና በበኩላችን ፍርሃት ከመያመጣው ጥላቻ ብዙዎቹ ይርቁ ዘንድ ጥሪ እናደርግላቸዋለን። በወያኔ የተወናበዱትንም ሁሉ ንቃተን ያዙ። ታሪክን ወቁ። ኢትዮጵያንም አስቀድሙ ነው ምክራችን። ይህን ሁሉም ህዝብ አቅፎት የታገለን ድርጅት አንዴ ጸረ አማራ አንዴ ጸረ ትግሬ የሚሉትን ቅጥረኞች በአብዛኛው ወያኔዎች የአሪዮስ ወንድም በሚል አውግዟቸው አርቋቸው። ያባ የኢትዮጵያና የህዝቡ አለኝታ ነበር አሁንም ነው። ለትግሉ ስኬትም ሚናው አሁንም ወሳኝ ነው። የኢትዮጵያን ህዝብ ድል የማይፈልጉ ሁሉ ናቸው በያቅጣጫው ድርጅቱ ላይ ጸያፍ ዘመቻን በሐሰት የተጠቀለለ ዘመቻን የቀጠሉት። ያባ ለኢትዮጵያ ሞተላት ታገለላት እንጂ ይሁነኝ ብሎ ሊጎዳት ሊነግድባት አልጣረም። ለግል ስልጣንና ሆድ ሲልም አልካዳት። እስቲ ስንቶቹ ሌሎች አፋቸውን ሞልተው ይህን ይላሉ? እስቲ ከደርግ ከወያኔ ጋር ተሰልፈን አልተጨማለቅንም በህዝብ አልነገድንም አልቀለድንም ይበሉ። በያፓ ላይ ዘመቻ የከፈቱና የሚያካሂዱት ሁሉ እነማን ናቸው ስንል የታሪክ ይዘታቸውን የኃጢአት ጀርባቸውን የምናየው ይሆናል። ሳናሰልስ የታገልናቸው ጸረ ህዝብና ጸረ ኢትዮጵያ ኃይሎች እንደነበሩ ታሪክ ይነግረናል። በሂደቱ ተጣጣርነት ሸብረክ ያሉ የተሸነፉ የከዱ መሆናቸውንም ማየት እንችላለን። ይህም ሆኖ ከህዝብ ይቅርታ ጠይቁና በትግል አዲስ ታሪክ ለመጻፍ ሞክሩ ከህዝብ ጎራ ተደባለቁ ነው ስንላቸው የቆየነውና አሁንም የምንላቸው በወንጀል ላይ ወንጀል በስህተት ላይ ስህተት በክህደት ላይ ክህደት ጨምሮ መገኘቱ ግን ያው ሂሳብ እናወራርድን ያመጣል እንጂ የተፈራውን የህዝብ ቅጣት ያመጣል እንጂ ምህረትን አያጎናጽፍም። ያባና ተፍሩ የኢትዮጵያን ህዝብ ጎርታችሁ ከርማችሁ እስካልፈራችሁት በቀር ውሳኔና ኃይል በህዝብ እጅ እንጂ በማንም ድርጅት ወይም ቡድን እጅ አይደሉም። የኢትዮጵያ ህዝብ ደግሞ ንስሐ ለገቡ መሃሪ እንጂ ጨካኝ አይደለም። የትግላችን ትኩረት በወያኔ ላይ ይሁን። ኢህአፓን ለቀቅ
አርማጭቻችን በማስከተል ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የብሔራዊ ዴሞክራሲያዊ ነጻነት ትግል ትንታኔን እናሰማለን።
የኢትዮጵያ ህዝብ ያልጃበበበትን የህልውና አደጋ ለመከላከልና አንድነቱን ለማስረገጥ እንዲሁም እግር ከወርች ቀድዶ ያሰረውን ያምባገነን ስርዓት ገርስሶ በመትኩ ዴሞክራሲያዊ ስርዓት ለመመስረት የብሔራዊ ዴሞክራሲያዊ ነጻነት ትግል ማካሄድ የግድ አስፈላጊ ነው እንላለን። ይህ ላስጨራሽ ትግል ግብን እንዲመታ ከተፈለገ ሁሉም የድርሻው መወጣት አለበት። አቀኛ ተቋሚ ፖለቲካ ድርጅቶች በፍሬከር ሲቲ ጉዳዮች ከመጠመጥ ተቆጥበን በዝባችን ላይ ወያኔና አጋሮቹ የሚያደርጉትን ስለ ልቦናዊ የእርስ በርስ ጦርነት ማለት በብሔረሰብ ውስጥ የጎሳ ግጭትን በጋራ አክሽፈን የተግባር ትብብር ትግል ማካሄድ ግዴታ እንዳለብን እንገነዘባለን። በእኛ በኩል በ42 ዓመት ባገኘነው ተመክሮቻችን የሀገራችንን ተጨባጭ ሁኔታ ስናጤ ነው የውያኔን አምባገነን አገዛዝ ከጀርባችን አስቀንጥረን ለመጣል ያለን አማራጭ አንድ ትግል ብቻ ነው። ይሁም የሁለገብ ትግል ማለትም ህዝባዊ አመጽን ያካተተ ዘርፈ ብዙ ትግል ማካሄድ ነው። የዚህ ጽሑፍ ዓላማ በድርጅቶች ውስጥ ተሰክስገው ከሚያወናብሩት ቅጥረኞች ጋር እሰጥ ጋባ ንትርክና ያላስፈላጊ አካካራ ለመጠም ሳይሆን ያዣበበብንን አደጋ ለመከላከል የሚበጀውን ነገር ህዝባችን ጋር ለመመካከር ካለን ጉጉት የመነጨ ነው። በተለይም የህብረተሰባችን ትኩስ አካል የሆነው ወጣቱ ትውልድ ከወያኔ ሰርጎ ገቦችና ለወዳቸው ካደሩ ምሁርነን ባዮች የሚነዙትን ውዥንብር ማለት ያን የፈረደበትን የእኛን ትውልድ ከፊውዳል ስርዓትና ከደርግ አምባገነን ያደረግነውን ትግል እንዲሁም ከወያኔ አምባገነን ጋር በመካሄድ ያለውን የሞት ችለት ትግሉን ጥላሸት ለመቀባት ያለ የሌላ አቅማቸውን አስተባብረው ህዝባችንን ብዥታ ውስጥ ለማስገባት ማለት እነሱ ዲሞክራሲ ሲሉ አዝጋሚ ጥገናዊ ለውጥ ማለታቸው መሆኑን በተቀራኒው እኛ ዲሞክራሲ ስንል የስር ነቀል ስርዓት ለውጥ ማለታችን እንደሆነ ለማሳወቅ ነው። ሌላው ጠባቦች የነጻነት ትግል ሲሉ ለመገንጠል መሆኑን እኛ የነጻነት ትግል ስንል ለአንድነትና ለእኩልነት መሆኑን ነው። በእነሱና በእኛ የዲሞክራሲ ይሁን የነጻነት ግንዛቤዎች መካከል የትርጉምና የተግባር ልዩነት መኖራቸውን በንድፈ ሐሳብ ደረጃ ለወጣቱ ትውልድ በቂ ግንዛቤና ጥራት እንዲኖረው በትግሉ ውስጥ ንቁ ተሳትፏቸው ይበልጥ እንዲያጎለብቱ ለማበረታታት ነው። ሌላው የጽሑፉ ዓላማ ባለፉት 24 ዓመታት የተቃዋሚ የፖለቲካ ድርጅቶች
ከውያኔ አምባገነን አገዛዝ ጋር ባደረጉት ትግል ውስጥ የተፈጸሙ ስህተቶች በተለይም በ97 ምርጫ የታዩ ድክመቶች እንዳይደገሙ በሐቅ ተዋይተው እርምት በመውሰድና በመማር ትግሉን በጥላት ለመቀጠል ይረዳል ብለን ያሰብነው ደብረ ተሰባችንን ለማጋራት ነው። ምንም እንኳን በአዲሶቹ ድርጅቶች ውስጥ እንዲህ ያለ ድርጅታዊ ሰራርና ባህል ማለት ሂስና ግሌስ ማድረግ ያልተለመደ ቢሆንም ከነባሮች ልምድ መቅሰም ይጠቅማል። በአፍ ብቻ ሆነ እንጂ ጃንሆይ ሳይቀሩ በተግባር ባያደርጉትም ለቀፌታን የማይቀበል መንግስት ዘላቂነት የለውም ያሉትን ማስታወስ መልካም ነው። በጣም የሚያሳዝነው የዘመኑ ፖለቲካ ድርጅት አመራሮች ከውዳሴ ከንቱ በስተቀር ለቀፌታን መስማት ጥፋታቸው ማመን ማረም መታረም አለመፈለጋቸው ነው። በእኛ ግምት በህብረተሰባችን ሂስና ግሌስ ማድረግ እንደ ሽንፈት ወይም ውርደት ተደርጎ ስለሚቆጠር ነው። በመሰረቱ የፖለቲካ ድርጅቶችና አመራሮች ለህዝብ ቆመናል እንታገላለን እስካሉ ድረስ ለምን ትችት ቀረበብን? ለምን ተጠየቅን? ለምን ተደፈርን ብለው ቡራ ከረኝ ማለት አይችሉም። የሚያዋጣቸው ሳይታክቱ አቋማቸውን በማያሻማ መንገድ ለህዝብ በማስረዳት ድጋፍ ለማግኘት ለመማርና ለማስተማር ለማመንና ለማሳመን መጣር የተሳሳተ አቋማቸውን ለማስተካከል ፍቃደኛና ዝግጁ ሆነው መገኘት አለባቸው። ብዙ የህብረተሰብ ምሁራን የሚስማሙበት አንዱ ትልቁ ነገር በተለይ በትግል ላይ ለሚገኙ ግለሰቦችና ድርጅቶች የባህሪና ያስተሳሰብ ለውጥ ማድረግ ለትግሉ ጥንካሬ ጥራትና ስኬታማነት አስፈላጊ መሆኑን ነው። በዚህ የብሔራዊ ዲሞክራሲያዊ ነጻነት ትግል ጥናታዊ ትንተና በጽንሰ ሐሳብ ደረጃ ከፍልስፍና ከፖለቲካ ከኢኮኖሚና ከሶሻል አንጻር አቋያ ትርጓሜውና ዓላማውን የሙራንን ጥናቶች የሌሎች ሀገር ተመክሮች አካተን ለውይይት እንዲያመች አድርገን ለማቅረብ የሚቻለን ሁሉ ጥረት አድርገናል። ዛሬ ሁላችንም እንደምናውቀው ሀገራችን ኢትዮጵያ በጣም አደገኛ ውስጥ ትገኛለች። ከአደጋው ለማምለጥ ያሉን ሁለት አማራጮች ብቻ ናቸው። የመጀመሪያው የወያኔን እመቃ እስራት ግድያና መሰደድ እንዲሁም በሰው ሰራሽ ረሃብ በሽታና የኑሮ ውድነት እሱ ያመጣውን እሱ ይመልሰው ብሎ በጸጋ መቀበልና ሁሉም ነገር እንዳልነበር ይሁን ማለት ኢትዮጵያ የምትባል ሀገር እንዳትኖር መፍቀድ ማለት ነው። ይህ ተቀባይነት ሊኖረው አይገባም።
ሁለተኛው የሁለገብ ትግል ስልትና እቅድ ያለው መርሃ ግብርን ነድፎ በጋራ የትግል ትብብር የወያኔን አምባገነናዊ ስርዓት ከስልጣን ማስወገድ ነው። ቁጭ ብለን ግን ምንም ሳናደርግ እግዚአብሔርን ማማረሩ ዋጋ የለውም። እግዚአብሔርም ቢሆን ያለው እርዱኝ እረዳችኋለሁ ነው። ስለዚህ አሁን አገራችንን ካለችበት የፖለቲካ የኢኮኖሚና የሶሻል ቀውስ ለማውጣት ራሳችንን አድራሽተን በመታገል ነጻነታችንን ተጎናጽፈን የዴሞክራሲ ስርዓት መመስረት የእኛው የብቻችን ፈንታና ኃላፊነት መሆኑን ማጤን ይገባናል። ማንም አገር የራሱን አገር ጥቅም አሳልፎ በመስጠት የሚረዳን አናገኝም። ስለዚህ በየኤምባሲዎች ደጅ መጥናቱ ትርፉ የፈረንጆች መሳቂያ መሆን ብቻ ነው። ሁላችንም መገንዘብ ያለብን የአሁኑ አያያዛችን አበው እንደሚሉት የማያጠገብ እንጀራ ከምጣዱ ያስታውቃል እንዳይሆንብን ትልቅ ፍራቻ አለን። በእኛ አስተሳሰብ የሚያዋጣን ትግል ሐቀኛ የፖለቲካ ድርጅቶች በውስጣቸው ተሰክስገው የሚገኙትን የወያኔ ሰርጎ ገቦችና ለሆዳቸው ያደሩትን ቅጥረኛ ምሁራንን በአስቸኳይ መንጥረው በማባረር ወደ አንድ የሰከነና ጥራት ያለው የብሔራዊ ዴሞክራሲያዊ ነጻነት ትግል አቅጣጫ ማስያዝ ነው። ይህንን ለማድረግ ቁርጠኝነቱ፣ ቅንነቱና የዓላማ ጽናቱ ከሌለ ሁሉም ነገር በነበር ይሆንና ሁላችንም በታሪክና በልጅ ልጆቻችን ተጠያቂና ተወቃሽ ከመሆን አናመልጥም። የምንመኘው ኢትዮጵያ ሰላም የሰፈነባት የበለጸገችና የተከበረች እንዲሁም ሕዝባችን ሙሉ ነጻነቱን ተቀዳጅቶ በመፈቃቀርና በመከባበር የሚኖሩባት ዴሞክራሲያዊ አገር ለማድረግ ነው። ስለዚህ ምንም አይነት ትግል ነው የሚያስፈልገን። ስለዚህ ምን አይነት ትግል ነው የሚያስፈልገን? የስርነቀል ወይስ የአዝጋሚ ጥገናዊ ለውጥ? ትግላችንን ማን ይምራው? የፖለቲካ ድርጅቶችስ ወይስ ንቅናቄዎች? በኢትዮጵያ ተጨባጭ ሁኔታ የሚያዋጣው የትኛው የትግል ስልት ነው? በተናጠል፣ በሰላማዊ ትግል፣ የትጥቅ ትግል እና የሁለገብ ትግል ማድረግ ነው? ቀዳሚነት መያዝ የሚኖርበት የነጻነት ወይስ የዴሞክራሲ ስርዓት ለማምጣት የሚደረገው ትግል ነው? ወይንስ የሁለቱ ጥምረት? በአንድ በኩል የሁለቱ ጣምራ ትግል መደረግ አለባቸውና የለም አሁንም ያስፈልገው የነጻነት ትግል ብቻ ነው በሚለውና በሌላ በኩል ደግሞ የዴሞክራሲው ትግል ቀስ ብሎ ይደርሳል በሚሉት መካከል ያለው ልዩነታቸውና የሚያስከትሉት አንደምታዎች ምንድናቸው? በእነዚህ መሰረታዊ ጥያቄዎች ዙሪያ ባለፈው 24 ዓመት በህዝባዊ ውይይት በፖለቲካ ድርጅቶች መካከል በሐቀኛ ኢትዮጵያውያን ምሁራን ዘንድ ተደጋግሞ የተነሱ ቢሆንም እስካሁን ድረስ ሁሉም የሚስማማበት አጥጋቢ ምላሽ አልተገኘም። ስለሆነም እንዲህ ያሉ ውይይቶች ጤናማና ትምህርታዊ እስከሆኑ ድረስ ቢቀጥሉ መልካም ነው ብለን እንስማማለን። በእኛ አመለካከት ለችግሮቻችን ሁሉ ምንጭና ምክንያት የሆነውን የወያኔን አምባገነን አገዛዝ በጠላትነት ፈርጆ ለማስወገድና ለአራተኛ ጊዜ ሌላ አምባገነን እንዳይመጣ ለመከላከል የዴሞክራሲያዊ ነጻነት ትግል መደረግ አስፈላጊ ነው። ስለሆነም አቀኛ የፖለቲካ ድርጅቶች ወደ አንድ አቋም ላይ መድረሱና በአንድ ልብ ሆነው መታገሉ ጊዜ የማይሰጠው ጉዳይ ነው። የተቃዋሚ የፖለቲካ ድርጅቶች አንድ የማያሻማ ውሳኔ ላይ ከደረሱ ማለት የወያኔን አምባገነን አገዛዝ የኢትዮጵያ ሕዝብ ዋነኛ ጠላት መሆኑን ማስረገጥና ኢትዮጵያም እንደ አገር ነጻነቷንና አንድነቷን ጠብቃ የመኖር መብቷን መቀበልና ለዚህም ቃል ኪዳን መግባት ግዴታ መሆኑን ነው። በእነኚህ መሰረተ ሐሳቦች ላይ ስምምነቱና የዓላማ አንድነት ከተፈጠረ የትግል ስልትን አስመልክቶ ድርጅቶች ባመቻቸውና አቅማቸው በፈቀደ መንገድ መታገል ይችላሉ። በመሰረቱ የትጥቅ ትግል የሰላማዊ ትግልና የሁለገብ ትግል ተጻራሪ ሳይሆን ተደጋጋፊ ሊቀናጁና ሊተባበሩ የሚችሉ መሆናቸውን ማጤን ይጠቅመናል። አንዳንድ የተቃዋሚ የፖለቲካ ድርጅቶች የተደቀነብንን ወይም የተደገሰልንን አደጋ በቅጡ ለመረዳት ባለመፈለግ አይተው እንዳላዩ ሰምተው እንዳልሰሙ በመሆን በደፈናው የወያኔን ሰርጎ ገቦችና ውዥንብር ነዢዎች እጉያቸው አጥፈው እንታገላለን ማለት አደናጋሪና ትጥቅ አስፈቺ ትግል ከመሆኑ ባሻገር ውጤት አልባ ነው የሚሆነው የሚል ትልቅ ስጋት አለን። እንደዚህ ያሉ የተቃዋሚ ፖለቲካ ድርጅቶች ነን ባዮች የትግል ስልት በሚቀምሩበት ጊዜ መገንዘብ ያለባቸው የወያኔ አገዛዝ በተለይም ልዑለ ኃያሉ መንግስት ይወድልናልና ይረዳናል ከሚል የተሳሳተ አስተሳሰብ የመነጨ መሆን እንደሌለበት ነው። ይህን የምንለው ያለ ምክንያት አይደለም። እንዲያ ባወጣ ያወጣው አይነት አካሄድ የሚያስከትለው መዘዝ በቀላሉ ልንወጣው ከማንችለው አደጋ ውስጥ ያስገባናል የሚል ስጋት ስላለን ነው። ትግሉን ማን ይምራው ለሚለው ጥያቄ ድርጅት አርባ ማለትም ንቅናቄውን በግንባር ቀደምትነት አቅጣጫ እየሰጠ ለወቅቱ ተስማሚ የሆኑ የትግል መፈክሮችን እያቀረበ የሚመራውና የሚያስተባብረው የህዝቡን ኑሮ እየኖረ በህዝቡ መካከል የሚገኝ ጠንካራ ድርጅት ከሌለ ትግሉ ከግብታዊነት የማያልፍና ለአራተኛ ጊዜ ሌላ አምባገነን አገዛዝን የሚጋብዝ ይሆናል ማለት ነው። ትግሉ መመራት ያለበት በጠንካራ ድርጅት መሪነትና አቀነባባሪነት የሁሉም ተሳትፎና ትብብር ያለበት ትግል ሲሆን ለድል ያበቃል። የምንመኘውን ነጻነትና ዴሞክራሲ እንዴት እናገኘውና አሁን በሚደረጉት የተዘበራረቀ እቅድ አልባ መካከል ያለመጣጣም በመከሰቱ ትግላችን ግምን እንዳይመታ ደንቃራዎች የሆኑትን ነገሮችን አስመልክቶ አንድ የህብረተሰብ ጥናት ተመራማሪ የሰጡትን አስተያየት እንድናቀርብ ይፈቀድልን። የህዝባችን ሐሳብ መበታተንና አቅሙ መዳከም ያገዛዙ ጥፋት ብቻ አይደለም። ራሱ ተቃዋሚ ነኝ የሚለው ኃይል ይህንን ከረጅም ጊዜ ጀምሮ የተደገሰለትን ድግስ ጠጋ ብሎ ለማየትና ለመከላከል ባለመቻሉ ለሀገራችን መዋረድ የበኩሉን አስተዋጽኦ አድርጓል፣ እያደረገም ነው። እስካሁን እንደታየው በራሱ ላይ እምነት ኑሮት በሚያምንበት ፍልስፍና በመመራትና በማስተማር ህዝባችንና አገራችንን ከገቡበት ማጥ ውስጥ ለማውጣትና አዲስ ህይወት ለመስጠት የተዘጋጀ አይመስልም። በራሱ ላይ ከመተማመን ይልቅ በውጭ ኃይሎች ቡራኬ ነጻነት የሚገኝ እየመሰለው አንድ ነገር በመጠባበቅ ላይ ያለ ይመስላል። ይህ አይነቱ ችግር ሊኖር የቻለው እስካሁን ድረስ ተቃዋሚ ኃይል አንዳች ነገር ቢፈልግ እንኳ የሚፈልገውን ግልጽ አለማድረጉ ብቻ ሳይሆን ወደዚያ ለማምራት መከተል ያለበትን የትግል ስልት ለማሳየት ያለመቻሉ ነው። የትግሱ መጨረሻ በአጠቃላይ ትግላችን አስተማማኝና መርጪ ውጤት የሚያመጣው የተቃዋሚ የፖለቲካ ድርጅቶች ልቦና አግኝተን የዓላማ አንድነት በመፍጠር ብሔራዊ ዴሞክራሲያዊ ነጻነት ትግሉን በሁለገብ ትግል ታግሎ ማታገል ግዴታና ታሪክ የጣለብንን ኃላፊነት ለመቀበል ስንወስን ብቻ።
በአሁኑ ወቅት ድርጅቶች የተባሉት ማን ምን እንደሆነና እያንዳንዱ ከበስተጀርባ ምን እንደሚያደርግ ወይም ከነማን ጋር ምን እንደሚያደርጉ በመጠኑም ቢሆን ህዝባችን የሚያውቀው ጉዳይ ነው። ስለዚህ ሀቀኛ የተቃዋሚ ፖለቲካ ድርጅቶች አዋናባጆችን ማጋለጥና ህዝባችን ሀቁን በሙሉ እንዲያውቅ አመሬታውን ለማግኘት ገና ብዙ ማድረግ ይጠበቅባቸዋል። እዚህ ላይ ሀቀኛ ምሁሮቻችን ምን ማድረግ አለበት የሚለውን ማጥናትና መፍትሄውን በማፈላለግ የሚጠበቅባቸው ግዴታ በብቃት መወጣት አለባቸው። ለምሳሌ በወዳሞችና በቅጠኞች ውጅንብር የተወናበዱ ብዥታ ውስጥ የሚገኙ ወይም ለገቡ ወገኖቻችን የብሔራዊ ዲሞክራሲያዊ ነጻነት ትግሉንና ዓላማውን ማስረዳትና ማስተማር የሁላችንም ማለት የምሁራንና የድርጅቶች ኃላፊነት በመሆኑ በቅድሚያ በዚህ ርዕስ ላይ አንዳንድ አስተያየቶች እናቀርባለን። በትግል ውስጥ የምሁራን ሚና መቼም በትግላችን ውስጥ ለህዝብ ቀናሚና አገር ወዳድ የሆኑ ምሁሮቻችን መሳተፍ አስፈላጊነት ብዙም የሚያከራክር ጉዳይ አይደለም። ግን ሁሉም በጅምላ ለሀገርና ለህዝብ ተቆርቋሪና አሳቢ ወይም ሁሉም ጥቅማቸውን ብቻ አሳዳጅ ናቸው ብሎ መፈረጁ ትክክል አይደለም። በጥቅሉ ምሁሮቻችን ለህብረተሰባችን አካል እንደመሆናቸው ሁሉ ጉራማይሌ ናቸው ማለቱ ይቀላል። የካቲት 66 አብዮት በፈነዳ ጊዜ የፊውዳል ስርዓት ሊታገል የነበረው የተራማጁ ክፍል በሁለት ጎራ ተከፈለ። አንደኛው ስር ነቀል ለውጥ ፈላጊው ደርግ ስልጣኑን ለህዝብ ያስረክብ ሲል፣ ሌላው ህዝባችን ተደራጅቶ ነፍቶና ታጥቆ ስልጣን ለመረከብ እስኪችል ድረስ ደርግ በስልጣን ላይ ይቆይ የሚለው በጉልህ ምሳሌነት ሊጠቀስ የሚችል ነው። በአሁኑ በወያኔ አምባገነን ዘመን እንደምናየው ሁናቴም ካለፈው በጣም የተወሳሰበና ዘርፈ ብዙ ትግል የሚጠይቅ ነው። በመሆኑም የምሁሩ በትግሉ ውስጥ አሰላለፍና ተሳትፎ በጥሩም ይሁን በመጥፎ የሰፋ አድርጎታል። ስለሆነም ከሀገራችን ተጨባጭ ሁኔታ ጋር እንዲጣጣምና እንዲመጣጠን የምሁሩን አሰላለፍ እንደቀድሞ ከሁለት ይልቅ በአምስት ከፍለን ብናየው የተወሳሰበው ትግል ግልጽ ያደርገዋል ብለን እንገምታለን። ክፍፍሉም ሀ የመጀመሪያው ክፍል ምንም እንኳን ቁጥሩ አነስተኛ ቢሆን የነበረውን የፊውዳል ስርዓት እንደምንም ተጋግሎ ለማቆየትና የራሱንና የዘመዶቹን ጥቅም እንዳይነካበት ለማድረግ የታገለው አሁንም የቀድሞውን አፋቂነቱን በመከተል የንጉሠ ነገሥት ስርዓት ለመመለስ የሚፍጨረጨር ክፍል ነው። ሁለተኛው የደርግ መንግስት ተራማጅ ነው። ሂሳዊ ድጋፍ በመስጠት ልናሻሽለው እንችላለን። ሁኔታውም ከፈቀደልን እሱን በዘዴ ያስወግደን እኛ ብቻችን ስልጣን እንይዛለን የሚል ተስፋ የነበረው ክፍል ነው። ይህ ጎራ አሁን እንደምናየው በቅሽብር ታጋዮችን የጨፈጨፉ የደርግ ባለስልጣንና ጀሌዎቻቸው እንዲሁም ሌሎች ጸረ ህዝብ ከሆኑ ጋር በማበር የዲሞክራሲ አባወራንን በማለት የድረ ገጾች፣ የመወያ መድረኮች፣ ሬዲዮ ጣቢያ ባለቤት በመሆን እንዲሁም በተለያዩ የፖለቲካ ድርጅቶች ውስጥ በመሽሎክ ለኩዥንብር በመንዛት ላይ ያሉት ናቸው። ሶስተኛው ክፍል ላባደሩን አርሶ አደሩን፣ ጭቁን ወታደሩን፣ የመምህራንና የተማሪ ማህበሮችን፣ ጭቁን ሴቶች፣ በኢትዮጵያ አንድነት የሚያምኑ ብሔረሰቦች እንዲሁም በአጠቃላይ የስር ነቀል ለውጥ ፈላጊ ማለት እስካሁን ምላሽ ያላገኙትን ከጊዜያዊ የህዝባዊ መንግስት ይቋቋም ጀምሮ ሰብአዊና ዲሞክራሲያዊ መብቶች ይከበሩ፣ እኩልነት ይረጋገጥና ሌሎችን መፈክር ስር ይታገል የነበረው ክፍል ነው። አሁንም በብሔራዊ ዲሞክራሲያዊ ነጻነት ትግል የወያኔን አምባገነንን በጥላትነት ፈርጆ ለማስወገድ የሚታገለው ይኸው ክፍል ነው። በአራተኛው ክፍል የጠባብ ብሔረሰቦች ምሁሮች ትግሉን የመደብና የዲሞክራሲ ሳይሆን የነጻነት ትግል ብቻ መሆን አለበት የሚሉት ማለት በቅኝ ገዢ በተገዢ መካከል ያለ ትግል ነው የሚለው ክፍል እስካሁንም በዚያው በያዙ ተቋማቸው ጸንተው በመታገል ላይ ይገኙ ናቸው። አምስተኛው ክፍል ወይ አምስተኛው ረት በጣም አደገኛ ሆነ የራሱ እምነትና አቋም የሌለው እዳር ቆሞ በማጥፈት ጊዜ ጠብቆ ላሸናፊ ወገን እንዲሁም ለውጭ አገር መንግስቶች ቅጥረኛ አገልጋይ ሆኖ ለሁዱ ማድረግ የለመደው ክፍል ነው። አሁንም በየድርጅቶች ተሰክስጎ በማወናበድ ውሽንብርና ብጅታ በህብረተሰባችን ውስጥ ለመፍጠር እኔ ፕሮፌሰር እንቶኔ ነኝ የሚለው ክፍል ነው።
በአጠቃላይ እንደዚህ ያለ ክፍፍል በመሆራንም ይሁን በድርጅቶች ቋሚና የማይለወጥ ነው ለማለት ሳይሆን ብዙ መሸጋሸግ መገለባበጥና መካካድ የታየበት ጊዜ እንደነበረና አሁንም በመሆን ላይ ነው። ለምሳሌ በቅንጅትና በኢሃፓ ውስጥ የተከሰተው አንጃኛነትና በታኝነት እንዲሁም ህብረት ዙሪያ ተሰባስበው የነበሩ የተቃዋሚ ህብረ ብሔርና የብሔረሰብ ድርጅቶች እንደምባይካብ መናዳቸው ያው ምስክር ነው። ወያኔም የቅንጅትን ስምና አርማ ለሁለት ፓርላማ ውስጥ ለሚገኙ ታማኝ ተቃዋሚ ድርጅቶች ሲሰጥ ከኢሃፓ ስብሰባ ረግጠው የወጡ ደግሞ የኢሃፓን አርማ ማህተምና የህብረት ሬዲዮን በህገወጥ መንገድ ይዘው ኢሃፓ ዴ ነን በማለት ማወናበዱን ስራዬ ብለው ተያይዘውታል። አደራ በጀርመን የኢሃፓ ደጋፊዎች የምትታተም መጽሔት መጠሪያ መሆኑ እየታወቀ ካልጠፋ ስም የአንድነት ድርጅት የሬዲዮ ድምፅ ስም ሆኗል። መቼም ፖለቲካው በአገራችን ቅጣምባሩ በመጥፋቱና የባለቤትነት ፓተንት ደንብ ስለሌለና ስለማይከበር የስም ስርቂያው ልዩ የማወናበጃ ምልክት እየሆነ መምጣቱን የሚያመላክት መሆኑን ለመጠቆም ያህል ነው። በኢትዮጵያ ተጨባጭ ሁኔታ አብዮታዊ ምሁር ስንል የስር ነቀል ለውጥ ፈላጊና በቀጥታ በትግል ውስጥ የሚሳተፍ ሲሆን፣ አንጻሩ ወግ አጥባቂ ወይም ጸረ አብዮተኛ በአፍራሽ ስራ የተሰማራና ሌላ ክንፍ ደግሞ ከዳር ቆሞ የጸጉር ስንጠቃ ወይም አቃቂር የሚያወጣውና በሚቻለው ሁሉ ህብረተሰባችንን ውዥንብር ውስጥ በማስገባት ትግላችን ግቡን እንዳይመታ የሚቻለውን ሁሉ መሰናክሎች ለመፍጠር የሚጥር ነው። በዚህ አጋጣሚ እግዚአብሔር ነፍሱን ይማረውና ዶክተር መስፍን አራያ በዚህ ዓመት የካቲት 2007 ዓ.ም በሞት የተለየን የአብዮታዊ ምሁር ጥሩ ምሳሌ ነው። ይህ ወንድማችን ትውልደ ኤርትራዊ የሆነ በኢትዮጵያ አንድነት የሚያምንና የስር ነቀል ለውጥ አቀንቃኝ የነበረና ምኞቱም በአገራችን የዴሞክራሲያዊ ስርዓት ተመስርቶ የዜጎች የሰብአዊና ዴሞክራሲያዊ መብት ተከብሮ እንዲሁም በኢትዮጵያ ውስጥ የፈለጉት ቦታ መዘዋወርና መስራት ሀብት ማፍራት መብታቸው የተጠበቀ እንዲሆን ነበር። አሁን አብዮታዊ ምሁር ከተማሪ ማህበር ጀምሮ በትግሉ ውስጥ ራሱን ዝቅ አድርጎ ለመማርና ለማስተማር በቆ ፈቃድ ያለው እንዲሁም የትግል አቅጣጫ ጠቋሚ ጥናቶች በማድረግ የመፍትሄ ሐሳቦችን በማፈላለግ ከጓደኞቹ ጋር የተሰማራ ነበር። በተቃራኒው ጸረ አብዮት ምሁር ለዘብተኝነት የሚያጠቃው በቅጥረኝነትና በአወናባጅነት የሚታወቅ ራሱን ወይም ራሷን በሁሉም ጉዳዮች አዋቂ አድርጋ በመቁራራት ለሁሉም ችግር የተንሸዋረረ የተወላገደና ከጣም ባሉ የጠፋበት መፍትሄ በማቅረብ የሚያወናብድና ለባዕድ የሚሰራ ነው። እንዲህ ያለ አድራጎት አዲስ ክስተት ሳይሆን የነበረና አሁንም ያለ ነው። በእንደነዚህ ያሉ ቅጥረኞች እምነት የሐሰት ፕሮፓጋንዳ ማለት ውሸት ሲደጋገም እውነት ይሆናል የሚለውን የፋሽስቶችና የናዚ ስልቶችን ይጠቀማሉ። እንደሚስተዋለው ከደርግ ዘመን ጀምሮ እስካሁን ድረስ ወያኔና ተለጣፊዎቻቸው እንዲሁም ወዶ ገቦች የኢሃፓን ትግልና የከፈለውን መስዋዕትነት ወጣቱ ትውልድ የተዛባ አመለካከት እንዲኖረው የሚቻላቸውን ሁሉ ሲያደርጉ ነበር። አሁንም እንደቀጠሉ ናቸው። ለሐሰተኛ ፕሮፓጋንዳቸው ድጋፍ ለማግኘት የማይፈነቅሉት ድንጋይ አይኖርም። በመሆኑም ኢሃፓን በህዝብ ለማስጠላትና ከትግል ሜዳ ለማግለል እንዲሁ ከወጣቱ ትውልድ ለመነጠል የሚችሉትን ሁሉ እያደረጉ ናቸው። የዚያ ትውልድ አባላት ወላጆችና ደጋፊዎች ያለ ይሉኝታ የዚያን ትውልድ ታሪኩን ትግሉን የከፈለውን መስዋዕትነትን ሳይታክት ለወጣቱ ትውልድ ማስረዳትና ማስተማር አላፊነት አለባቸው። የዚያን ትውልድ ታሪክና ያደረገውን ትግልና የከፈለውን መስዋዕትነት ማለት ከፊውዳል ስርዓት ጋር ከ1960ዎቹ እስከ 1974 ወታደራዊ አምባገነን ስርዓት ጋር ከ1974 እስከ 1991 ከዘረኛው ወያኔ አምባገነን ጋር ከ1991 ዓ.ም እስከ አሁን እስካለንበት ሰዓት ድረስ የነበረውንና ያለውን የሶስት ዕውቅ ምሁራን የህብረተሰብ የፍልስፍናና የፖለቲካዊ ሳይንስ ተመራማሪዎች ግምገማና አስተያየት እንድናቀርብ ይፈቀድልን። የህብረተሰብ ጥናት ምሁሩ ባቀረቡት ጽሑፍ የምንፈልጋቸው ነገሮች ነገር ግን ደግሞ ሂደታቸው የጨለሙብን ግልጽ መሆን ያለባቸው መሰረተ ሐሳቦች በችግሮችና በመፍትሄዎች ፍለጋ መካከል ያለውን አለመጣጣምና የሚታየውን ክስተት ሲያብራሩ እንዲህ ይላሉ። ጥቂት ተመረናል የሚሉና ብልጣብልጥነት የሚያጠቃቸው ባገኙት ጊዜያዊ ኃይል በመጠቀምና ከውጭ ኃይሎች ጋር በመመሳጠር በሳይንስ ያልተደገፈ ፖሊሲ በማውጣት የህዝቡ አስተሳሰብ ተበታትኖና ምስኪን ሆኖ እንዲቀር አድርገውታል። በብዙዎቻችን አመለካከት ብሔራዊ ነጻነት ከሀገር ጋር መያያዝ ወይም መገንጠል ጋር ነው የሚያያዘው። ለምሳሌ ብዙዎቻችን የኤርትራን መገንጠል ወይም የባህር ወደብ ማጣት ጉዳይ ከብሔራዊ ነጻነት መገርሰስ ጋር እናያይዛለን። ይህ አመለካከት እስከ ተወሰነ ደረጃ ድረስ ትክክል ነው። የህብረተሰብ ሳይንስ ምሁራን ስለ ብሔራዊ ነጻነትና ስለ ሀገር ሲያወሩ ከህብረ ብሔር ምስረታና ከግለሰቦች ነጻነትም ሆነ አንድ አገር በሁለንተናዊ ጎኗ ከማደግ ጋር ተለይቶ መታየት እንደሌለበት ያስተምራሉ። ስለዚህም ይላሉ እንደዚህ አይነት የሀገር መገነጣጠል ወደ አናሳ መንግስታት ማምራት አንደኛ መንግስታት የነቃ የፖለቲካና ፖሊሲ መውሰድ ያቃታቸው እንደሆነ ለዚህም ምክንያት የተወሰነው የህብረተሰብ ክፍል ወደ ጠባብ አመለካከት ያመራል ይላሉ። ሁለተኛ ለአንድ ህብረተሰብ እንደ ህብረ ብሔርና ህብረተሰብ መገንባት ዋና መሰረት የማኑፋክቸር ኢንዱስትሪያል አብዮት ማካሄድ ነው ይላሉ። በጥቅሉ ምሁራን ጥናት ጨምቀን ስናየው የኛ አገር በኢኮኖሚ እድገት ኋላ ቀር በመሆኗ እንዲሁም 80% የሚሆነው ህዝባችን የሚተዳደረው ከእጅ ወደ አፍ በሆነ የእርሻ ስራ ስለሆነ የአብዮታችን ትኩረት በመሬት ጥያቄና በእርሻ ነክ ስራዎች እንዲሁም በመጀመሪያ ደረጃ በምግብ ራስን የመቻል የምግብ ዋስትና ቢሆን አግባብነት አለው። አግራሪያን ሪቮሉሽን የሚል አመለካከት አለ። በአጠቃላይ ትንተናቸው የኢትዮጵያ ተጨባጭ ሁኔታ በግልጽ ለማየት የሚረዳና ትምህርታዊ ነው። የፖለቲካ ድርጅቶች በመከተል ደረጃ የሚመኙትን የዲሞክራሲያዊ ስርዓት ማምጣትና የሚያደርጉትን የሚያስቡትን በቅጡ የሚያውቁና የሚያስተውሉ አይመስልም። ለምሳሌ የወያኔን ማንነትና የትግል ስልት አስመልክቶ የሚንጸባረቁ ልዩነቶች ለጊዜው ሊጣጣሙ አለመቻላቸው ህብረተሰባችን የሚያውቀው ጉዳይ ነው። እንደ የህብረተሰብ ምሁሩ ገለጻ ማንኛውም ድርጅት ሊከተለው የሚገባውን መሰረተ ሐሳቦችና እሴቶች ያላገናዘበ በዘፈቀደ እቅድ አልባ ሂደቶች ከተሄደ መጨረሻው ውጤቱ የማያምር ይሆናል የሚሉት ትክክለኛና በብዙ አገሮች የታየ ክስተት ነው። ሁለተኛውን ክፍል በሚቀጥለው ዝግጅታችን ይዘንላችሁ እንቀርባለን።
Rabbana ጠራጠራ